voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ነሐሴ 15 2008 ዓመተ ምህረት ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጎንደር ላይ በመንግስት እጅ የሚገኙት ከወልቃይት የአማራ ማንነት ጥያቄ ኮሚቴ መሪዎች አንዱ ኮሎኔል ደመቀ ዘውዴ ከትናንት በስቲያ አርብ ለሁለተኛ ጊዜ ፍርድ ቤት ሳይቀርቡ ቀርተዋል።
እንግዲህ ኮሎኔል ደመቀ ወነጻሚ ኮሚቴው አብረን እንሰራው አሁን የዚህ ምንጭ እንሰራ ነኝ ቁጭ ብለን ትናንትና አብረን አውርተናል። የተፈለገ መስዋዕትነት ቢከፈልም ትግሉ ይቀጥላል። አደራ ያሉኝ ግን ሁለት ነገሮች አደራ ብለውኛል። አንደኛ
አቶ ተሻገር ወልደ ሚካኤልን አነጋግረናል።
ይሄ ጉዳይ በፍርድ ቤቶች የተያዘ ነው። በእኛ በኩል የምናውቀው ማንኛውም በህግ የተጠረጠረ አካል እና የተፈለገ በህግ ጥላ ስር የዋለ አካል ፍርድ ቤቶች በአሰራራቸውና በደንባቸው በህጉ መሰረት እንደሚይዙትና ህገ መንግስታዊ አካሄዱን ህጋዊ አካሄዱን ጠብቆ እንደሚሄድ ነው የምናውቀው።
አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ናቸው። ይመለሳሉ።
We've seen in recent weeks that people here in Ethiopia want to be heard. And I would like to urge everyone, both within the government and on the streets,
በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉትና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርስ እንዲደማመጡ አሳስባለሁ። ሐሳቡን ወይም ሐሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም።
የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID የኢትዮጵያ ቢሮ ዳይሬክተር ሌስሊ ሪድ ናቸው። ከትናንት በስቲያ አዲስ አበባ ላይ ከተናገሩት የተቀነጨበ ነው። እንመለስባቸዋለን። የምሽቱ ፕሮግራም አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሰሎሞን አባተ እስከ ምሽቱ አራት ሰዓት እናስተናግዳችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍሳሐ ታሰማናለች።
በማዕከላዊ ሶማሊያ የፑንትላንድ ራስ ገዝ ክልል ከተማ ጋልካዩ ነዋሪዎችና ባለሥልጣኖች ዛሬ ሁለት ፍንዳታዎች የከንቲባውና የሌሎች ባለሥልጣኖች ጽሕፈት ቤቶች ያሉበትን የመንግሥት ሕንፃ ኢላማ ማድረጋቸውን ገልጸዋል። ሕንፃው ሰው በሚበዛበት ገበያ አካባቢ ይገኛል። የአካባቢ ምንጮች እንደሚሉት ቢያንስ 20 ሰዎች ተገድለው በርካታ ሌሎች ደግሞ ቆስለዋል። የፑንትላንድ ባለሥልጣኖችም ከ20 በላይ ሰዎች እንደተገደሉ አረጋግጠዋል። አልሸባብ ለጥቃቱ ኃላፊነት ወስዷል። የመጀመሪያው ፍንዳታ የደረሰው አጥፍቶ ጠፊ መኪናውን ከህንፃው ጋር ካጋጨ በኋላ እንደሆነ አብዱላሂ ዳሂር የተባሉ የአይን ምስክር ጠቁመዋል። የመድን ሰራተኞች በቦታው ሲደርሱ ደግሞ ከአካባቢው ብዙም በማይርቅ ቦታ ላይ ሌላ ፍንዳታ ተሰማ። የአካባቢ ምንጮች እንደሚሉት የፑንትላንድ ክልላዊ ሚኒስትሮችን ያጀበ ካሚዮን ከህንፃው እንደወጣ ነው የመጀመሪያው ፍንዳታ የተሰማው። ይሁንና ኢላማው ካሚዮኑ ይሁን አይሁን አልታወቀም። የከተማይቱ መማክርትም በህንፃው የመሰብሰብ እቅድ ነበራቸው። ሆኖም ከፍንዳታው በፊት ወደ ሌላ ቦታ ተለወጠ ይላሉ ምንጮች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ናይጄሪያና ሳውዲ አረቢያ ከማምራታቸው በፊት በአጎራባች ሀገሮች ስላለው የአሸባሪነት ሁኔታ ለመነጋገር ነገ ሰኞ ኬንያ ይገባሉ ተብሎ ይጠበቃል። ኬሪ በመጀመሪያ የኬንያው ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው በደቡብ ሱዳን ስለሚታየው ግጭትና ሶማሊያ ውስጥ ስለቀጠለው ግጭት ይወያያሉ። ከዚያም ናይጄሪያ ተጉዘው በሀገሪቱ እየከፋ ስለሄደው የኢኮኖሚ ሁኔታና ስለ ሙስና እንዲሁም ቦኮ ሐራም የተባለው ጽንፈኛ ቡድን ስለሚደቅነው አደጋ ከፕሬዚደንት ሙሐመዱ ቡሃሪ ጋር ይነጋገራሉ። ከሁለት ዓመታት በፊት ወደ 300 የሚጠጉ ሴት ተማሪዎችን ከቺቦክ ጠልፎ የወሰደው ቦኮ ሐራም በናይጄሪያ መንግሥት ላይ ውጊያ ከጀመረበት 7 ዓመታት ወዲህ 20 ሺህ የሚሆኑ ሰዎች አልቀዋል። የኢኮኖሚና የሰላም ተቋም ባለፈው ዓመት ባወጣው አሃዝ መሠረት ቦኮ ሐራም ከሁለት ዓመታት በፊት በፈጸመው የግድያ ተግባሩ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን አልፎ ሄዷል። ጆን ኬሪ በመጪዎቹ ሮብና ሐሙስ ሳውዲ አረቢያ ገብተው ከፋርስ ባህረ ሰላጤ ብሔራዊ መሪዎች፣ ከብሪታንያ አቻቸውና በየመን ካሉት የዩናይትድ ስቴትስ ልዑክ ጋር ስለ የመን ጉዳይ ይነጋገራሉ። የቱርክ ፕሬዚደንት ረሲፕ ታይፕ ኤርዶጋን ባለፈው ቅዳሜ ጋዚያንተፕ በተባለችው ከተማ በሰርግ ስነ ስርዓት ላይ ለተፈጸመው ጥቃት ተጠያቂው እስላማዊ መንግስት ነኝ የሚለው ቡድን ነው ብለዋል። በጥቃቱ ቢያንስ 50 ሰዎች ተገድለዋል። ሰርጉ የተካሄደው በሶሪያ ድንበር በምትገኝ ከተማ ኩርዶች በሚኖሩበት ክፍል በመሆኑ በርካታ ኩርዶች እንደነበሩበት ተገልጿል። አጥፍቶ ጠፊው ከ12 እስከ 14 እድሜ ክልል ነበር ተብሏል። በቱርክ ሚዲያ የወጣ የኤርዶጋን መግለጫ እስላማዊ መንግስት ነኝ ከሚለውና ከሌሎቹ የኩርድ አማጽያን እንዲሁም ዩናይትድ ስቴትስ የሚገኙት ኢማም ፌቱላ ጉለን ተከታዮች መካከል ልዩነት የለም ብለዋል። ፌቱላ ጉለን ባለፈው ወር ለተሞከረው መፈንቅለ መንግስት ተጠያቂ ናቸው ይላሉ የቱርክ መንግስት። የቱርክ ባለስልጣኖች የዋይት ሀውስ ቤተ መንግስት ያወጣው መግለጫ ይህን አርሜኒያዊ ተግባር የፈጸሙት ሰዎች የሰርግ ስነ ስርዓት የፈሪ ኢላማ አድርጓል ሲል አውግዞታል። መግለጫው አያይዞ ምክትል ፕሬዚዳንት ባይደን የአሸባሪነትን መቅሰፍት ለመዋጋት የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ተባባሪ ከሆነችው አጋር ሀገር ቱርክ ጋር ለመስራት ያለንን ቁርጠኛነት ለማረጋገጥ በመጪው ሮብ አንካራ ይሄዳሉ ይላል። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ከዲሞክራቷ ተወዳዳሪ ሂለሪ ክሊንተን እየተቀደሙ ባሉበት በአሁኑ ወቅት የአፍሪካውያን አሜሪካውያንና የሂስፓኒክ ድጋፍ ለማግኘት አዲስ ዘዴ ጀምረዋል። ትራምፕ ትላንት በቨርጂኒያ ክፍለ ግዛት ሆነው ነጮች ለበዙባቸው ደጋፊዎች ባደረጉት ንግግር የአፍሪካውያን አሜሪካውያን ድምፅን ለማግኘት መጣር ረገድ ሪፑብሊካውያን ከበፊቱ የተሻለ ጥረት ማድረግ ይገባቸዋል፣ ያደርጋሉም ብለዋል። የሪፑብሊካዊን ፓርቲን ከመጀመሪያው ሪፑብሊካዊ ፕሬዚደንት ኤብርሃም ሊንከን ታሪክ ጋር አያይዘውታል። ሊንከን በ1800 ዓ.ም አጋማሽ ላይ በባርነት ተይዘው የነበሩት ጥቁሮች ነጻ እንዲወጡ አዘዋል። ፓርቲያችን እንደገና የአፍሪካውያን አሜሪካውን ድምፅ ቤት እንዲሆን እፈልጋለሁ ብለዋል ትራምፕ። አድማጮች፣ የዛሬው ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ነሐሴ 15 2008 ዓመተ ምህረት ምሽት ፕሮግራም ነው። በኢትዮጵያ ጉዳይ ስጋት አዘል ውይይት
ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም።
የዲሞክራሲ ተቋሞች እንደዚህ እየፈጠር ነው የምናስተካክለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው።
ኢህአዴግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል፣ ከህዝብ ቀርቦለታል፣ ከተለያዩ ድርጅቶች ቀርቦለታል። ግን አልተቀበለውም፣ ረግጦት አልፎታል። ስለዚህ ዘለዓለም ኢህአዴግ እየጠየቁ መኖር ከሞኝነት የሚያስቆጥር ይመስለኛል።
አራት ሰዎች አስተያየቶቻቸውን ያንሸራሸሩበት ውይይት አለን። አብራችሁን ቆዩ። አሁን ወደ መጀመሪያው ዘገባ ልውሰዳችሁ። ከትናንት በስተያ አርብ ነሐሴ 13 2008 ዓመተ ምህረት ችሎት ፊት ይቀርባሉ ተብለው ሲጠበቁ የነበሩት ከወልቃይት ሕዝብ የአማራ ማንነት ጥያቄ አቅራቢ ኮሚቴ መሪዎች አንዱ የሆኑት ኮሎኔል ደመቀ ዘውዴ ለሁለተኛ ጊዜ ሳይቀርቡ ቀርተዋል። በዕለቱ ፖሊስ ተከሳሹን ያላቀረበበትን ምክንያት ለማግኘት ስንደዋውል ነበር። ምንም እንኳ ዜናው ተቀንጭቦ የተነገረ ቢሆንም ከተለያዩ ወገኖች ያገኘናቸውን ምላሾች ዛሬ በመጠኑ እናሰማችሁ። የኮሚቴው ዋና ጸሐፊና የሕዝብ ግንኙነት ኃላፊ አቶ ተሻገር ወልደ ሚካኤል ላቀው ተሰማ፣ እንዲህ ነው ራሳቸውን የሚጠሩት፣ ኮሎኔል ደመቀን የታሰሩበት ሄደው እንዳዩቸውና እንደጠየቋቸው እንዳነጋገሯቸውም ገልጸውልኛል። ስለ ሌሎቹም የኮሚቴው መሪዎች ሁኔታ አንስተናል።
ኮሎኔል ደመቀን በተመለከተ በተለያዩ ህብረተሰቦች የተለያዩ የሚነሱ ነገሮች አሉ።
ምንድን ናቸው?
እንደኛ እንደ ወልቃይት ጠገዴ የአማራ ብሔረሰብ ኮሚቴዎች ወይም ደግሞ የእኛ ማህበረሰብ ጉዳዩን ከማንም በላይ ምንም እንኳ ከኢትዮጵያውያን ወንድሞቻችን ከአማራ ህዝብ ጋር አብረን ብንከታተለውም እኛ ደግሞ የጉዳዩ የችግሩ ተጋፋጅ ስለሆነ በበለጠ በጥብቅ ነው የምንከታተለው። ከትናንትና ወዲያ ከማህበረሰቡ የሆነ ኢንፎርሜሽን ነበረ። ወደ 3 ሰዓት አካባቢ
ምን የሚል
በጎንደር ከተማ በርከት ያሉ የመከላከያ ሰራዊቶች ስለታዩ፣ በተለይ በግልጽ ስሙ አጋዚ እየተባለ የሚጠላው ሰራዊት በፒያሳ አካባቢ ስለታየ ማህበረሰቡ ከ3 ሰዓት ጀምሮ ስልክ ተደውሎልናል። ጥንቃቄ የምታደርጉ የሚል
ከመቼ? 3 ሰዓት
ከትናንትና ወዲያ ማለት ነው። ዛሬ አርብ ነው እንግዲህ ሮብ ማታ ማለት
ነው። ማን ነው ደዋዩ?
ማንኛው ማህበረሰቡ ሁሉ ሰው የራሱ ጉዳይ ስለሆነ ይከታተላል። እንግዲህ ስነ መጥቀት አያስፈልግም።
አዎ፣ ለጥቆማ ማለት ነው የሚነግሯቸው የሚደውሉላቸው።
አዎ።
እሺ።
ከዛ በኋላ እኛ ተነሳን ጠዋት። እኔ እንዲያውም የመንግስት ሰራተኛ ነኝ። ወደ ስራዬ ገብቼ ከዛ በኋላ አስፈቅጄ ወደ 20 የምንሆኑ ወጣቶች የኛ ልጆች ወልቃይት የወልቃይት ልጆች ጠገዴ ወልቃይት የአልማጭ ወልጆች ስለን ኮሎኔሉን በአግባቡ ሂደን ጠይቀናቸዋል። እና በቦታው የነበረው አካባቢው በጣም ሰላም፣ ደስ የሚል ግቢው፣ በተለይ ማመስገን የምፈልገው የማረሚያ ቤት ጥበቃዎች በጣም ኮሎኔሉን በጥንቃቄ ነው የሚጠብቋቸው። ምክንያቱም እኔ በእድሜ ትንሽ ገፋ ያልኩ ስለሆነ ብዙም ስፔሻል በስራ ባህሪ ስለሚያውቁኝ በእኔ ላይ ፍጹም አላደረጉም። ግን በወጣቶቹ ላይ በተለይ እያንዳንዷን መሳሪያ የነበራቸውም ፍቃድ ያለው መሳሪያ ያላቸው ወጣቶች ነበሩ። ተፈትሸው እያንዳንዷ ተፈጥረ ነው የገባ ነው ለኮሎኔሉ ደህንነት ሲባል ማለት ነው። ከገባም በኋላ ልዩ የሆነ ቦታ ላይ ነው ተቀምጠው ያገኘናቸው። ጠይቀናቸው በጥሩ ሁኔታ ተለያይተናል። በ13 ቀጠሮም ለነበረ እኔ አልሄድኩም ከቦታው። ግን ተወካዮች አሉ፣ ከኮሚቴው ተወካዮች ያለው። ግን የጎንደር ወጣቶች ጉዳዩ የራሳችን ነው ብለው ስለሚይዙት እስከ ፒያሳ አካባቢ ተዘግቶ ኮሎኔሉ ፍርድ ይቀርባሉ ተብለው ህዝቡ ወጣቱ ወጥቶ ነው የነበረው። በቁጥር ለማቅረብም አይቻልም። ምክንያቱም በከተማዋ ላይ ከበርከት ያለ የልዩ ኃይልና የመከላከያ ሰራዊት እኔ ያየኋቸው ራሱ ወደ 4 የሚሆኑ ፓትሮሎች ከባድ መሳሪያ ጭነው ሲዘዋወሩ ነበሩ። ህዝቡ ግን እንዲያውም እንደ ዝም ብን አላያቸውም ህዝቡ። ምክንያቱም የኛ ዜጎች ስለሆኑ ብዙም ጥርጣሬ አልነበረውም ህዝቡ። ያው ሲዞሩ ነበሩ። ግን እነዛ ወጣቶች ኮሎኔሉ ስለሚቀርቡ በነቂስ ስለወጡ ቦታው ስለተዘጋ በዛሬው ቀንም ወደ ፍርድ ቤት ማቅረብ አልተቻለም። እንግዲህ በተኛት ኮሚቴዎች የቀረበልኝ ምንድን ነው ለ24 ተቀጥረዋል።
ለነሐሴ 24
ይህን ያለው ሌላው ከዚህ ግን አብሬ እንደው እንደ አጋጣሚ ሆኖ የምነግርህ በአካባቢያችን እኛ በአማራ ብሔርተኝነት ብለን ወይ ደግሞ እኛ የነበረው በባህላችንም ስራችንም በሁሉም ስሜታችንም ያው የአማራ ህዝብ ነን፣ ከአማራ ጋር ነው የነበር ነው አማራ ነን የሚል አመለካከታችን የነበረው ማንነታችን መለስልን ብለን በመጠየቃችን በሶስቱ ወረዳዎቻችን በተለይ ቀፍታ ሁመራ ላይ፣ ወልቃይት ላይ፣ ጠገዴ ላይ ከፍተኛ የሆነ የትግራይ ልዩ ኃይል አስፍረው ህዝቡን መውጫ ማግቢያ ነው ያሳጡት። አንድ ሰው ወደ ሽንት ቤት ሲደርሱ 2 ልዩ ኃይል ነው የሚያብሩ የሚከተሉ
የክልሉ ማለት ነው
ከአርሶአደሮቹ ጋር የክልሉ ልዩ ኃይል የክልል ትግራይ ልዩ ኃይል በከፍተኛ በጥበቃ የእኛን አካባቢ ህዝብ በከፍተኛ በአፍና የሚገኝ ይሄ እንዳለ ሆኖ ደግሞ ጋዜጠኛ ብለው ፈረንጅ ያለበት ሆን አፋይርስ የሚባል ድረገጽ ያላቸው እንግዲህ እነሱ ደጋፊ ሊሆኑ ይችላሉ። ዛሬ ወልቃይት ላይ አድረምስ ወይም ወፋርግስ ማርያም ላይ ከተማዋ ላይ በጌንቶ የእኛ ወጣቶች የራሳቸው የተደራጁ ወጣቶች ስላሉ ትልቅ ሽማግሌዎችን አቅርበው የወልቃይት ህዝብ ምን እንደሆነ አመጣጡም ባህሉም ምን እንደሆነ ትላልቅ ሽማግሌዎች አስረድተዋል። ከዛ ካስረዱ በኋላ ግን እነሱ በብልጣብልጥነት ሲፌሩን ከይተው ፖሊስ አስይዘው ወደ ቆራሪች የሚባል ማይገባ የሚባል ወደ ደውላንድ የሆነ የገዳሙ አካባቢ ያሰፍሩበት ቦታ ወደዛ ነው የወሰዷቸው ሰዎች። ለምን እዛ አካባቢ በሪሴት ምመት የመጡ እንግዲህ የተለያዩ ሰዎች 400 ሺህ ይላሉ፣ 700 ሺህ ይላሉ። በተለያየ በቀፍታ ሁመራ፣ በወልቃይት፣ በጠገዴ ያሰፍሯቸው ሰፈራ ጣይ ስላላቸው እነሱን እኛ ትግሬን ለማሰኘት ይዘዋቸው ሂደዋል የሚል መረጃ ደርሶኛል። ይሄ ደግሞ በጣም ነውር ነው። ትናንትና በአደባባይ ዳንሻ ላይ ወልቃይት ላይ በመኪና እያጓጓዙ እኛ ትግሬዎች ነን እያሉ የትግራይ ተወላጆች ሲሉ ነበር። እኛ በትግሬነታቸው እናከብራቸዋለን፣ ግን ወልቃይትን መተካት አይችሉም። ባለፈውም ከሁለት ሳምንት በፊት ወልቃይት ላይ ሰላማዊ ሰልፍ ለማድረግ ተሞክሮ ከእንግዲህ ይበቃችኋል፣ ባለፈው በበጋው እኛ ወልቃይት ነን እያላችሁ ስማችሁ ይስታነሱ ነበረ፣ እንግዲህ ወልቃይትን እናንተ መተካት አትችሉም፣ ይበቃችኋል ብለዋቸው ነው ሰላማዊ ሰልፍ የተቋረጠው።
የኮሎኔል ደመቀ የጤንነታቸው ሁኔታ መንፈሳቸው ምን ይመስላል? አግኝታችኋቸው ነበረ እና
እንግዲህ ኮሎኔል ደመቀ በእግዚአብሔር ፍቃድ በተከበረው የአማራ ሕዝብ በተለይ የአርማጭ ሆና የጠገዴ የበለሳ ሕዝብ ያው ታውቀዋል። የአፋኝ ቡድን በጭንብል ለብሶ ፌዴራል የአሸባሪ ምናምን ግብረ ኃይል የሚባል የውሸት ጭንብል ለብሶ ወደ 50 ሰው አሰማርተው ሊያፍኑ መጥተው ተወሰኑ እንደኔ ያሉ ሲቪሎችን 4 ሰው አፍነው ኮሎኔል ለማስፈል ሲሄዱ አልተሰካላቸውም። ከዛ በኋላ ኮሎኔሉ አሁን ያሉበት ደረጃ በጣም በክብር ነው። ምክንያቱም ሕዝብ ያስረከባቸው ሕዝቡ በእጅ ይዞ በከንቲባ ነው ያስረከበ። በአጋጣሚ ከንቲባ በአሁኑ ሰዓት በአካባቢ የለም እየተባሉ ይታማል። የሕዝብ አደራ መወጣት አለባቸው እያም ያለው እስከ መጨረሻ።
ለምንድን ነው በአካባቢው የሌሉት? እኔም ራሴ ላገኛቸው ብዙ ጊዜ በተደጋጋሚ ደውዬ አላገኘኋቸውም።
ያው የፖለቲካ ጉዳይ አይታወቅም። እኔ በፖለቲካ እንትናን አገብቼ ጣልቃ ገብቼ አልናገርም። ግን በቃል በጋቡት የህዝቡን ቃል መመለስ ስላልቻሉ ካለቆቻቸውም የሚደረግባቸው ፍጥጫና ማስፈራራት
እንግዲህ በተለያየ መንገድ እንግዲህ እነሱ ጸባያቸው ታውቋቸዋለሁ። የሚፈልጉ ሰው ካልፈለጉት ራሳቸው አባል ጀምሮ ነበር የህወሓት አባሎች ያው በውጭ በአውሮፓ በአሜሪካ ሆኖ ነው የሚጮሁት።
ኮሎኔል ደመቀን አነጋግራችኋቸው ነበር እናንተ በግል አግኝታችሁ?
አዎ ኮሎኔል፣ እኔ ቤተሰብ ነኝ። አብሬ እኔ ጸሐፊ ስለሆንኩ ከሆነ ጸሐፊ ኮሚቴው አብሬ የምሰራው አሁን የዝግኝቱ የምሰራ ነኝ። ቁጭ ብለን ትናንትና አብረን አውርተናል።
ምን ተባባላችሁ?
የተወደ የተፈለገ መስዋዕትነት ቢከፈልም ትግሉ ይቀጥላል። አደራ ያሉኝ ግን ሁለት ነገሮች አደራ ብለውኛል። አንደኛ ዘሩን መሰረት ያደረገና ንብረትን ማጥፋት ያደረገ ዘመቻ ይሄ የእኛ መነሻችን አይደለም። እኛ የተነሳ ነው ማንነታችን እንዲከበርልን ነው የጠየቅነው። ህገ መንግስቱ መስርተን ነው በሰላማዊ መንገድ ነው። አሁን የሚካሄድ ያሉት ጽንፍ ያዘሉ ነገሮች ቤት መስበር፣ ዘር መሰረት አድርጎ ሰዎች መምታት፣ ይሄ ራሱ የገዢው ፓርቲ አደራጅቶ የሚያደርገው ተንኮል ነው። ይህንን ልታገሉ ይገባችኋል። አንደኛ ይሄ ነው። በሁለተኛ ደረጃ የተጀመረው ትግል ለአንዲት እንደቂቃ ብትሆን መቆም የለበትም። ቀጥሉ። በተለይ አንተ አደራ አለብህ። ዲኮሽን ባግራውንድ ከእድሜም አካባቢ ከሚያውቁት አደራ አለብህ፣ ይህን እንድትወጣ ብለው ለእኔ አደራ ሰጥተዋል።
ከዛ በተረፈ የጤንነታቸው ሁኔታ መንፈሳቸው እንዴት ነው ኮሎኔል ደመቀ?
በጣም በኩሩ መንፈስ። ምክንያቱም ከመጀመሪያም ኮሎኔል ሲታገሉ ያውቁታል። በሄዱባቸው የጦር ሜዳዎች ውጭ ሂደውም ባደረጉት ተጋድሎ ሀገር ውስጥም ጡረታ ወጥተውም ሲመለሱ እኔ ገርማል። ጡረታ ወጥተው እኮ ተመልሰው በክራይ ቤት ነው የሚኖሩት። ምንም አይነት እንደሌላው ኮራፕት የሆኑ አይደሉም። ጥቅም ፈላጊም አይደሉም። ዝና ፈላጊም አይደሉም። በቃ በንጹህ በኢትዮጵያዊነት የሚያምኑ ናቸው። አሁንም እንዲያውም ገርማል፣ እኔ መልካቸው ደህና ሆኖ ነው ያገኙት። መንፈሳቸው ጥሩ ሆኖ ነው ያገኙት።
ሌሎቹስ የታሰሩት የወልቃይት ኮሚቴ አባላት በምን ሁኔታ ላይ ነው የሚገኙት?
የታሰሩት እኛ ቤተሰቦቻቸውን የሚመለከታቸውን በተለይ አቶ አታላይ ዛፌን ሚስቱን፣ አቶ ጌታቸው አደመን ልጁን እና አቶ አለነ ሻማና አቶ መብራቱ ጌታውን የሚባሉ ናቸው። አራት ናቸው። ከአዲስ አበባ አዲሱ ቀረበ የሚባል አንድ ወጣት ልጅ ሚስቱ ባለቤቱ ያለችው ወጣት ልጅ ታፍኖብናል። አቶ ነጋ ባንቺሁን የሚባሉም ከአዲስ አበባ ታፍነዋል። ቤተሰቦቹን ልከን ባረጋገጥነው መሰረት የተሻለ ሁኔታ ነው ያለው። ምንም አይነት ህይወታቸው ት ድብደባ ምናምን አደረሰባቸው ምን ያሏቸው በእድሜም እግዚአብሔር ያፈቅድልኝ እነሱ የተናገሩ የሰጡት ቃል ነው። ቤተሰቦቻቸውን በተግባር አይተዋቸው ተመልሰዋል እና በአሁኑ ሰዓት ወደ ሶስት ጊዜ ወደ ፍርድ ቤት እንደቀረቡ ሰምተናል። ግን የቀረበባቸው ኤክስ ቻርጅ የለም። ያው እንደተለመደው የፎርጅድ የሆነ ልክ ከአሸባሪዎች ጋር ግንኙነት እንዳላቸው አስመስሎ የማቅረብ ይሄ የተለመደ ዘፈናቸውን ይቀጥሉበታል። እኛ ደግሞ ምንለው ከማንም በላይ ሻዕቢያ ወይ ደግሞ የኤርትራ መንግስት የሚቀርበው ለትግራዮች አባይ አባይ ስፋቱ አባይ ስብሐት ነጋ አባይ ፀሐዬ አባይ ወሉ ይቀርባሉ ብለን የምንነግረው በደንበር ለእኛ ኤርትራ ለእኛ ትርቅን ሁመራ የሆነ ሰባት ኪሎ ሜትር ናት። ሙሀጅር ምስበር አካባቢ እኔ ስለተማርኩት ሁመራ ስለተማርኩት ከማንም በላይ አሸባሪ ከሆኑ እነሱ ናቸው የሚል እምነት አለን። ፎርጅ የሆነ ግን ያው ስልጣናቸው ተጠቅመው በገንዘብ ሰጥተው ደልለው የእኛን ዜጎች የሆነ ጅሉ ነገ እግዚአብሔር ደግሞ ትልቁ አምላክ ትልቁ የዋልድባ ገዳም ስላለች በመካከላችን በትግራይና በአማራ ክልል ያለው የዋልድባ ገዳም ስላለ ነገ ገዳሙ ነው የሚፈርድን። የገዳሞች የአባቶች ጸሎት ፈርድና
አቶ ተሻገር ኃይለ ሚካኤል በጣም አመሰግናለሁኝ ለጊዜው።
ተሻገር ወለ ሚካኤል ላቀው ተሰማ ነው የሚባለው። እኔ በአጋጣሚ ፋዘሬ ፖሊስ ሰራዊት ነው የነበሩ። እኔ የካፍቲያ ተሆነ በእናቴ ወልቃይት ጠገዴ የካፍቲያ ተወላጅ ነኝ። አባቴ ግን የመሀል ሀገር ሰው ነው፣ ፖሊስ ነው የነበረው። ተሻገር ወለ ሚካኤል ላቀው ተሰማ ነው የሚባለው።
በጣም አመሰግናለሁ አቶ ተሻገር።
እኔም አመሰግናለሁ።
በሌላ በኩል ደግሞ ጎንደር ውስጥ ባለፉ ሳምንታት የተቀጣጠለውና እስካሁንም ውጥረት አንግሶ ያለውን ሁኔታ ለመፍታት መንግስትም ጥረት እያደረገና ልዑካኑን እየላከ ከሰው ከሽማግሌዎችም ጋር እየተነጋገረ መሆኑን ራሱም ሲያሳውቅ ቆይቷል። ከሳምንት በፊት ወደ ጎንደር ሄደው የነበሩ የኢህአደግ አንጋፋ መሪዎችና የመንግስቱም ባለሥልጣናት ሆነው ለብዙ ዓመታት ያገለገሉ የክልሉ ተወላጆች መፍትሄ እንደሚፈልጉ ቃል ገብተው እንደነበረ ከትናንት በስቲያ አርብ ከከተማው ያነጋገርኳቸው ነዋሪዎች ጠቁመዋል። የአንዱን ሀሳብ እንሆ።
መልካም እንግዲህ ዛሬ ምን ሆነ መሰለ፣ በቀደም ሲል አቶ በረከት ስምኦንና ታዲሱ ለገሰ 7 ቀን ስጡን፣ የታሰሩት ሁሉ ይፈታሉ፣ ጥያቄያችሁን በጠየቃችሁ መሰረት ይፈታል የሚል በገቡት ቃል መሰረት ዛሬ ነበር 7ኛ ቀኑ።
ለሀገር ሽማግሌዎች ነው የገቡት?
አዎ ለሀገር ሽማግሌዎች የገቡት ቃል ማለት ነው።
እሺ
እንግዲህ እስከዚህ ቅጽበት ድረስ ቃላቸው አልጠበቁም እና ያም ከመሆን አልፎ ኮሎኔል ደመቀ ዘውዱ ወደ ቀጠሮ ይቀርባሉ ተብሎ ነበረ። ወደ ቀጠሮ አልቀረቡም። ህዝቡም ወጥቶ ነበረ፣ ግን አካባቢው ከህዝቡ በላይ የሆነ የመከላከያ ሰራዊት አካላት ቦታውን ስለከበቡት ወደ ፍርድ ቤቱ ማለት አልቻለም። በተጨማሪ ፍርድ ቤቱ ለ24 ቀጠሮ ሰጥቶ እኔ ባለው ሁኔታ ፖሊስ ሊያቀርቡ አልቻለም። ፖሊሶች አሁን ባለው የህዝቡ እንትን ማቅረብ አንችልም በሚል ባቀረቡት መሰረት ነው ለ24 የቀረበው ለነሐሴ 24
11 ቀን።
ፖሊሶቹ ራሱ በተዘዋዋሪ ችሎት ባለበት ደረጃ ቦታ መጥቶ እንትን የበሉት እንጂ እኛ ኃላፊነት ወስደን ማቅረብ አንችልም የሚል እንትን እንዳቀረቡ እና በዚህ ምክንያት ነው ቀጠሮ እንደተራዘመ የሰማሁት።
ችሎቱ እዛ ኮሎኔል ደመቀ ጠበቃ ያሉበት እስር ቤት ድረስ ሄዶ እንዲሰየም ነው የጠየቀው ፖሊስ ማለት ነው?
አዎ፣ አሁን ተዘዋዋሪ ችሎት የሚባል ነገር አለ። ሰውየው መቅረብ ካልቻለ ባለበት ቦታ ድረስ ሄዶ የመሰየም እንትን አለው እና ያ ይደረግ። ካልሆነ አሁን ባለው ትኩሳት፣ አሁን ባለው ሁኔታ ኮሎኔሉን ኃላፊነት ውስጥ ማቅረብ አልችልም።
ምን ማለት ነው?
ማለቱማ እንግዲህ የህዝቡ ስሜት አለ፣ ይለቀቅልን አይነት ስሜት። እሱ ንጹህ ሰው ነው። በአልሞት ባይ ተጋዳይነት ያደረገው እንትን እንጂ ፈጽመው ወንጀል የለም የሚል የህዝቡ እንትን አለ። ተከታታይ እንትኖች ሲደምጥ የነበሩ ከዚህ በፊት እና ከዛ አንጻር እንደዚሁም ያንን ከህዝቡ ጋር ሆኖ ሌላ ነገር ሊያደርስ የሚችል አካል ሊኖር ይችላል። ለራሱ ፖለቲካዊ ጥቅም ምን ሊያደርግ እንደሚችል አይታወቅም እና ይሄ ነገር ከአቅሜ በላይ ነው፣ ያን ነገር ይዤ መቅረብ አልችልም፣ ኃላፊነት አልወስድም በማለቱ ነው ችሎቱ የተራዘመው። እና የነሱ ጥያቄ በተዘዋዋሪ ችሎት ቅድም እንዳልኩት ነው፣ እዛ እንዲቀርብ ነው።
ችሎቱን ለነሐሴ 24 ሲቀጥር ታዲያ ምን ብሎ ወስኖ ነው የቀጠረው? እንዲያቀርብ ነው ፖሊስ ኮሎኔል ደመቀን ወይስ እዛው ሄዶ ሊሰየም ነው?
እሱ እርግጠኛ አይደለሁም። እዛ ሄዶ ሊሰየም ይሁን እንዲያቀርብ ግን የመጨረሻ ቀጠሮ ነው የተባለው። በኮሎኔሉ ጉዳይ የመጨረሻ ቀጠሮ
ክሱን ለመስማት ማለት ነው
የሚሆነው? አዎ፣ የመጨረሻ ቀጠሮ ነው የተባለው።
ለመሆኑ ስንት ሰው ወጥቶ ነበረ የኮሎኔል ደመቀን ጉዳይ ለመከታተል?
ቁጥሩ ይሄን ያህል ማለት ይከብዳል፣ ግን በጣም ብዙ ቁጥር እንደተለመደው ብዙ ቁጥር ሰው ወጥቶ እንደነበረ ነው እና በነገርኩ በመከላከያችሁ ምክንያት እንትን እንደሆነ
የኮሎኔል ደመቀ በቀጠሮው መሰረት ለሁለተኛ ጊዜ ፍርድ ቤት አለመቅረብ ምክንያቱ ምንድን ነው? የክልል ውስጥ ጸጥታና ሰሞኑን ይስተዋላል የሚባለው የተጠናከረ የጸጥታ ጥበቃ እንቅስቃሴ ምንድን ነው? ከትናንት በስቲያ አርብ አግኝቼ ያነጋገርኳቸው የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ዝርዝር የቴክኒክ ጉዳዮች የፍርድ ቤቶችና የጦሩ ናቸው ብለውኛል።
በእኛ በኩል ያው እንደሚታወቀው ይሄ ጉዳይ በፍርድ ቤቶች የተያዘ ነው። በእኛ በኩል የምናውቀው ማንኛውም በሕግ የተጠረጠረ አካል እና የተፈለገ በሕግ ጥላ ስር የዋለ አካል ፍርድ ቤቶች በአሰራራቸው እና በደንባቸው በሕጉ መሰረት እንደሚይዙትና ህገ መንግስታዊ አካሄዱን ህጋዊ አካሄዱን ጠብቆ እንደሚሄድ ነው የምናውቀው። ከዛ ውጭ ግን በህግ የተያዘው ጉዳይ የየዕለቱንና የየሳምንቱን ውሎ እና ለምን እንዴት የሚሉትን ነጥቦች ፍርድ ቤቶች አሰራራቸውን እና የችሎት ደንባቸውን ጠብቀው የሚፈጽሙት የሚወስኑት እና ቢጠየቁም ማብራሪያ የሚሰጡበት ጉዳይ ነው እና በእኛ ደረጃ ይሄን ጉዳይ የምናየው በህገ መንግስቱ ጥላ ስር በህገ መንግስቱ አሰራርና ደንብ መሰረት በህግ አሰራር ደንብ መሰረት ለመሰራት በሚያመች የህግ ጥላ ስር መኖራቸውን ነው የምናውቀው እና ዝርዝር ቴክኒካዊ ጉዳዮች የፍርድ ቤቶች ስራ ስለሚሆን እና በእኛም ደረጃ እያንዳንዱን ጉዳይ በዚህ ደረጃ ተንትኖ መግለጽና መግባት የፍርድ ቤቶችን ነጻነትም የሚጋፋ ስለሆነ በእኛ ደረጃ ጠቅላላውን ጉዳይ ነው የምናውቀው እና ቴክኒካዊ ጉዳዮች የፍርድ ቤቶች ናቸው የሚሆኑት።
ጎንደር ላይ ከትናንትና ወዲያ ጀምሮ ዛሬም በጣም ከፍተኛ የሆነ የጸጥታ ጥበቃ ኃይል መሰማራቱ እየተሰማ ነው። እንደውም አንዳንድ በፓትሮል ደረጃ የሚንቀሳቀሱ ተሽከርካሪዎች ከባድ መሳሪያ ጠምደው ከተማ ውስጥ ይንቀሳቀሳሉ ይባላል።
እንግዲህ የመከላከያ ኃይል ስምሪት በአጠቃላይ ሲወሰድ ቀድሞ የነበረበት ነው፣ በክልላችን በአጠቃላይ ሲወሰድ ማለት ነው። ይሄ በመጠኑም ይሁን በአይነቱ የጸጥታው መዋቅር የመከላከያ ሰራዊታችን በራሱ ሁኔታ ገምግሞ ከቦታ ቦታ በመንቀሳቀስ ዝርዝር ሁኔታዎችን የሚፈጽምበት የህብረተሰቡንና የአገሪቱን ሰላም የሚያረጋግጥበት ሁኔታ ነው ያለው። ይሄ እንደተጠበቀ ሆኖ አሁን ባለው አጠቃላይ ሁኔታ ሲወሰድ በክልላችን በአይነትም በመጠንም ቀደም ካለው ሁኔታ ልዩነት ያለው የሰራዊት እንቅስቃሴ የለም። ቀድሞውንም ቢሆን ጎንደርና አካባቢው እዛውም አካባቢ የመከላከያ ኃይላችን ካምፕ አለ። ይሄ አካባቢም በሌሎች አካባቢዎችም የሰራዊቱ እንቅስቃሴ መሰረት የሚያደርገው የሰራዊቱን አመራር ግምገማ፣ አጠቃላይ ክልላዊና ሀገራዊ ሁኔታ እንቅስቃሴና በዛ ግምገማ ላይ የተመሰረተ ውሳኔ ነው የሚሆነው። እኛ ግን በጥቅሉ የምናውቀው በክልላችን ሰራዊት የሚንቀሳቀስባቸው አካባቢዎች በመጠንም ይሁን በአይነትም ከወትሮው በተለየ ሁኔታ የለም። ከዛ ውጭ ግን በሰራዊቱ ቴክኒካዊ ግምገማ ምናልባትም በእኛ የፖለቲካ አመራሮች ሳይሆን በወታደራዊ መስክ በተሰማሩ አመራሮች ትንታኔና ምላሽ የሚሰጠው ሆኖ በየአካባቢ ያለውን ሁኔታ ያገናዘበ እንቅስቃሴ እንደሚኖር ነው የሚገባን። በእኛ በኩል ልዩ ሁኔታ ግን አለ ተብሎ የሚወሰድ አይደለም። ይሄ በዝርዝሩ ከሰራዊቱ ከዚህ ቦታ በዚህ ሰዓት ተነስተው ወደዚህ ተንቀሳቀሰ ይሄ ለምን ይሆን የሚለው ዝርዝር ጉዳይ መሰጠት ያለበት በወታደራዊ መዋቅሩ አመራር ነው የሚሆነው። ይሄም ከወታደራዊ መዋቅሩ አኳያ ሲወሰድ ቴክኒካዊ ጉዳይ ነው የሚሆነውና በእኛ ሁኔታ ግን የተለየ ሁኔታ የለም። ግን ሰራዊቱ ዛሬ በአንዱ አካባቢ ሰፋ ባለ ሁኔታ ሊንቀሳቀስ ይችላል፣ ነገ ደግሞ በሌላ ቦታ። ይሄ ክልላዊና ሀገራዊ ሁኔታዎችን በመገምገም የሚፈጸም ነው የሚሆነው ማለት ነውና የተለየ ሁኔታ አለ ብሎ መውሰድ አይቻልም፣ ከመጠንም ከአይነትም አኳያ ማለት ነው። በአጠቃላይ ክልላዊና ሀገራዊ ሁኔታውን ስንመዝ ነው።
የክልሉን ሰላም አስመልክቶ በአጠቃላይ የሚታይ ሁኔታ አለ በጎንደር ምኑ በሌላ አካባቢዎች? በተለይ ዛሬ
እንግዲህ ምንድነው በአጠቃላይ በክልላችን ያለው ሁኔታ? አሁን በክልሉ በሁሉም አካባቢዎች ቀደም ብለው የተነሱ ብጥብጦች ያስከተሏቸውን ጉዳቶች በመመልከት የሚበዛው ግጭቶች የተከሰቱባቸው አካባቢዎችና ጉዳት የደረሰባቸው አካባቢዎች እዛው የሰሜን ጎንደርንና የጎንደርን አካባቢውን ጨምሮ ያሉ ወረዳዎች ላይ ህብረተሰቡ ጉዳት የደረሰባቸውን ሰዎች የመደገፍ በሂደቱ ደግሞ ዘረፋ ተካሂዶ ነበረና የተዘረፉ ንብረቶችን የመንግስትም የግለሰቦችም የማስመለስ ተጨባጭ እንቅስቃሴ ውስጥ ገብቷል። ህብረተሰቡ ራሱን እያደራጀ እነዚህን የመመለስ የመንግስት ተቋማትንም ቢሆን አንዳንዶቹ አካባቢዎች አልፎ አልፎ ጥቃት የደረሰባቸው በአቃጠል የተከሰተባቸው አሉ፣ ቢሮዎች እንደዚህ። እነዚህንም ህብረተሰቡ ራሳችን እንሰራዋለን፣ ራሳችን እንገነባለን የሚል እንቅስቃሴ ውስጥ ገብቷል። አሁን በተጨባጭ ህብረተሰቡ በአጠቃላይ ሲወሰድ መረጋጋቱ እያደገና እየተሻሻለ የመጣ ነው። ይሁን እንጂ ግን ይሄ መረጋጋት አንደኛ እንዳይቀጥል ቢቻል ደግሞ ወደ ባሰ ሁኔታ ሄዶ ግጭት የተከሰተባቸው አካባቢዎች ወደ ቀድሞ ግጭታቸው እንዲገቡ፣ ግጭት ያልተከሰተባቸው አካባቢዎች ደግሞ ግጭቱ እንዲስፋፋና ክልሉ ወደ ማያባራ ቀውስ ውስጥ እንዲገባ ማህበራዊ ሚዲያውን በመጨመር በሌሎችም አግባቦች ጥሪዎች ሲተላለፉ፣ ቅስቀሳዎች ሲካሄዱ ሰላማዊውን ህብረተሰብ ተጽዕኖ የሚያሳድሩ ጉትጎታዎችና ማስፈራሪያዎች፣ ዛቻዎች እየተከሰቱ ህብረተሰቡ መንግስት ትዕግስቱን ስላበዛው ይህንን ሁኔታ ሊቆጣጠር እንደሚገባና የህግ የበላይነትን የማስከበር ሚናውን እንዲጫወት ህብረተሰቡ በተለያዩ አግባቦች ለመንግስት እያሳሰበ ያለበት ሁኔታ ነው እና ከእለት እለት የመሻሻል ሁኔታ በክልላችን እየታየ ነው ያለው። አሁን
አቶ በረከት ስምዖንና አቶ አዲሱ አበበ ባለፈው ሳምንት ውስጥ ከሀገር ሽማግሌዎች ጋር ተሰብስበው ለጥያቄዎቹ በአንድ ሳምንት መልስ እንሰጣለን ብለው እንደነበርና ዛሬ ሳምንቱ እንደሆነ ወይም ሰባተኛ ቀኑ እንደሆነ ምንም ምላሽ እንዳላገኙም የሚናገሩ አሉ እና አንደኛ ለምንድን ነው የተባለው ቃል ያልተከበረው? ሁለተኛ መቼ ነው መልስ ያገኛሉ ተብሎ የሚታሰበው ከመንግስት?
ጥያቄዎች እንግዲህ በሁሉም ጥያቄ በአንድ ምሽት አይመለስም። አንተም እንደምትገነዘበው የአጭር ጊዜ መካከለኛና የረጅም ጊዜ የሚወስዱ በህገ መንግስቱ ማዕቀፍ ውስጥ ምላሽ የሚሰጣቸው በከተማ ማስተዳደር በዞንም በክልልም ደረጃ ምላሽ የሚሹ ጥያቄዎች ናቸው በህብረተሰቡ የተነሱት። ስለዚህ እነዚህ በህብረተሰቡ እንደየደረጃው ምላሽ የሚሹ ጥያቄዎች አንደኛ እንደ ክብደታቸው፣ ሁለተኛ እንደሚወስዱት ጊዜ፣ በጀት የሚጠይቁ ከሆነም እንደ በጀት አግባባቸው ምላሽ የሚያገኙ ናቸው። ስለዚህ መቼ ነው የትኛው ጥያቄ መልስ የሚያገኘው የሚለውን እርግጠኛ ሆኖ መናገር የሚቻለው ማንኛውም ጥያቄ መንግስትና ህዝቡ ተደማምጦ ተነጋግሮ ተመካክሮ መፍታት እንደሚችል ምላሽ መስጠት እንደሚችል፣ ይሄ ደግሞ እንዲሆን የመጀመሪያው ጉዳይ ሰላምና መረጋጋትን ማረጋገጥ፣ ብጥብጥን ማስወገድ፣ ሁከትን ማስወገድ ነው። ይሄ በሆነበት ሁኔታ ችግሮች ይፈታሉ። መቼ የትኛው ችግር ይፈታል የሚለው ግን በክልሉና በሀገር ደረጃ በመንግስት ደረጃ ተመክሮበት እንደየሚወስደው ጊዜ የሚፈታ ነው እና አሁን በዚህ ደረጃ እያንዳንዱን ጥያቄ በዚህ ቀን ይሄን በዚህ ቀን ይሄንን እንፈታለን ብለን ማስቀመጥ ህብረተሰቡን ማታለልንም ነው የሚሆነው። ስለዚህ በእነሱም ውይይት ባልኖርም እንኳን በዚህ ማዕቀፍ ውስጥ ውይይታቸው እንደሚመራ በማመን እንደየጊዜ ርዝማኔያቸው ጥያቄዎቹ ግን ከህብረተሰቡ ጋር በመሆን ምላሽ የሚሰጣቸው ጥያቄዎች ምላሻቸውን ያገኛሉ እና መቼ ነው ጥያቄዎቹ የሚመለሰው ለሚለው እንደየአግባባቸው በጊዜ ርዝማኔና እጥረት የሚወሰኑ ይሆናሉ ማለት ነው።
ላልተመለሱ ጥያቄዎች እየተዘጋጀ ያለው ምንድን ነው? አደባባይ እየወጡ ድምፃቸውን የሚያሰሙ ኢትዮጵያውያን የሚያካሂዷቸው ሰልፎች እገሌ የሚባል ባለቤት የሌላቸው መሆኑን መንግስትም ተቃዋሚዎችም ሲናገሩ ይሰማል። ተቃዋሚዎቹ ባለቤቱ ህዝቡ ራሱ ነው ሲሉ፣ የመንግስቱ ባለስልጣናት ጸረ ሰላምና የሁከት የሚላቸውን ኃይሎች በተደጋጋሚ ይከሳል። ለመሆኑ ባለቤት አልባ ንቅናቄ ምንድን ነው? ለሰልፎችና ለስብሰባዎች እውቅና መስጠትና አለመስጠት፣ መፍቀድና መከልከል ከሚባሉ አገላለጾች በምን ይለያል? እዚህም እዚያም እየገነፈሉ ለሚወጡ ጥያቄዎች የመንግስቱ ድርሻና ምላሽ፣ የተቃዋሚዎችስ ቦታ፣ መጠን፣ ስፋትና ጥበት እስከምን ድረስ ነው? የኢትዮጵያ የመንግሥት ባለሥልጣናት ተቃዋሚዎችና ሕዝብ የሚገዙበትን ሕገ መንግሥት ምን ያህል ያውቁታል? ያከብሩታል? ለመሆኑ ኢትዮጵያ ዛሬ ምን ላይ ትገኛለች? መጪ ዕጣዋስ ምንድን ነው? ሁሉንም ወገኖች አካተን ውይይታችን ይቀጥላል። በሌላ በኩል ግን ከትናንት በስቲያ አርብ አዲስ አበባ ላይ በተካሄደ የዓለም አቀፍ የሰብአዊነት ቀን ስብሰባ ላይ የተገኙት የዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር የኢትዮጵያ ቢሮ ዳይሬክተር ሌስሊ ሪድ ባደረጉት ንግግር ማንም ሰው ሐሳቡን በሰላማዊ መንገድ በመግለጹ ምክንያት መሞት የለበትም ብለዋል። በኢትዮጵያ የአሜሪካ አምባሳደርን ፓትሪሺያ ሐስላክን ሰላምታ አቅርበው የተናገሩት ሪድ መንግሥትና አደባባይ የሚወጡ ሰልፈኞች ለመነጋገር ሰላማዊ መንገድ እንዲፈልጉ እንዲደማመጡ ማሳስበዋል።
We've seen in recent weeks that people here in Ethiopia want to be heard. And I would like to urge everyone, both within the government and on the streets, to find peace.
በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉትና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርስ እንዲደማመጡ አሳስባለሁ። ሐሳቡን ወይም ሐሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም።
ትናንት ቅዳሜ ጎንደር ላይ አንድ ወጣት በጸጥታ ኃይሎች መገደሉ ተዘግቧል። ቤተሰቦቹ ነጭ ቲሸርት ስለለበሰ ነው ሲሉ ሁኔታው እንደሚጣራ የተናገሩት የክልሉ መንግሥት ቃል አቀባይ ግን ልብስ አያስገድልም፣ አብሮ ያለ የሁከት መልእክት ግን ሊኖር ይችላል ብለዋል። ግን ቢሆንስ ከባልደረባዬ ጽዮን ግርማ ለአቶ ንጉሡ የተከተለ ጥያቄ ነበር።
በምንም እንቅስቃሴዎች ውስጥ ቢሳተፉ የታጠቀ ኃይል፣ ፖሊስ፣ ሕግ ያለበት አገር ከሆነ ይሄ ወጣት መያዝ አይቻልም ወይ? እንቅስቃሴ ውስጥ ሲሳተፍ መግደሉ ለምንድን ነው አስፈላጊ ሆነው?
ሀገሩ ሕግ ያለበት አይደለም ወይ ላሹ? ያው ሕግ ስላለ ነው። መንግስትና ህብረተሰቡ የአካባቢውን ሰላም እንዲያስጠብቅ ህዝቡም እየጠየቀ ያለው፣ መንግስትም ደግሞ ደጋግሞ ለህብረተሰቡ እያሳሰበ ያለው። ነገር ግን በተለያዩ ጊዜያትና በአሁንም ሰዓት እየተደረገ ያለው መንግስት ህግ የማስከበር አቅሙን እና ኃላፊነቱን እንዳይወጣ የተለያዩ ወጣቱንና መንግስትን ህብረተሰቡንና መንግስትን ለማጋጨት የሚደረጉ እንቅስቃሴዎች አሉ እና በሂደቱ ግን የተፈጠረው ክስተት እጅግ አሳዛኝ ሆኖ በምንም መስፈርት ሰው በለበሰው ልብስ ወደ ግጭት እንደማያመራና ይሄም ጉዳይ እንዳላመራ፣ ነገር ግን ደግሞ በእለቱ ግርግር ለመፍጠር ግጭት ለመፍጠር የተደረጉ ጥረቶች የነበሩ መሆኑን ከግምት ውስጥ አስገብተን ይሄ ዛሬ ህይወቱ ያለፈው ወጣት ወደ ህይወት ማለት ያደረሰው ጉዳይ ግን ምንድን ነበር፣ እንዴት ነበር የሚለው ነገር እየተገመገመ ነው። ጉዳዩ ግን በፍጹም ከለበሰው ልብስ ጋር የማይገናኝ ግን እንቅስቃሴ እንደነበረ የጸጥታ መዋቅሩን የሚፈታተኑ እንቅስቃሴዎች እንደነበሩ ነው እና ህግ በማስከበር ሂደት የተፈጠረ ግጭት ነው። ይሄ ግጭት የወለደው ጉዳት ነው። ይሄ እንዲወገድ ነው መንግስት እየወተወተና እያስጠነቀቀ ያለው እንደዚህ አይነት አሳዛኝ ክስተቶች እንዳይከሰቱ ነው። ዝርዝር ጉዳዩም ግን የእያንዳንዱን ጉዳይ ወደፊት በደንብ ተጣርቶ የሚገመገምና የሚገለጽ ይሆናል ማለት ነው።
አዲስ አበባ ላይ ለዛሬ እሁድ ነሐሴ 15 ሰልፍ እንዲካሄድ ሰሞኑን ጥሪዎችና ቅስቀሳዎች የነበሩ ሲሆን መንግስት በበኩሉ ሰው እንዳይወጣ ማስጠንቀቂያ አስተላልፏል። የተባለው ሰልፍም ሳይደረግ ቀርቷል። አንድ ጣዕመ ዜማን ጋብዛችሁ እዚህ ጋ ብርቱካኔ በማዲንጎ አፈወርቅ።
ብርቱካን በልቼ ለሜ ለሚያገስ ብርቱካን በልቼ ለሜ ለሚያገስ በርቱካኔ አንቺ እንደምን አለሽ እኔ
ወደ ተከታዩ ዝግጅት እንሸጋገር። በኢትዮጵያ ጉዳይ ስጋት አዘል ውይይት። ኢትዮጵያ አስከፊ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ መግባቷን በመጥቀስ ከቀውሱ ለመውጣት ኢህአደግ ከስልጣን ወርዶ የሽግግር መንግስት እንዲቋቋም የሚጠይቁ ወገኖች አሉ። ተፈጥሯል በሚሉት ቀውስ ተስማምተው የሽግግር መንግስት መቋቋምን ሐሳብ ግን የሚነቅፉም አሉ። የህወሓት የቀድሞ ታጋይ ዶክተር አረጋዊ በርሄ ከጄኔቭ፣ የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ መሪ አቶ ኦባንግ ሜቶ ከዋሽንግተን ዲሲ፣ የቀድሞው የፓርላማ አባላቱ ግርማ ሰይፉ ከአዲስ አበባ፣ እንዲሁም በትግርኛ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ በጉዳዩ ዙሪያ ያላቸውን ሐሳብ ለአሜሪካ ድምፅ አካፍለዋል። ሙሉ ውይይት ቀጥሎ ይቀርባል። አዘጋጇ ጽዮን ግርማ ነች።
በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ፣ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሐሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋዊ በርሄ ሰሞኑን ከሌሎች 15 ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር።
መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት፣ ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያረጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው።
የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ።
ለ25 ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም። በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት፣ ህዝባዊ ዲሞክራሲያዊ ስርዓት፣ ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው።
ወራይና ወይም ጉዳያችን የተሰኘ የትግርኛ መጽሔት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም።
ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው። የሆነ መንግስት አንዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄዚ ካልሆነ ያው ነው እኮ የሚሆነው። በምን መልክ ነው አሁን ሂደቱ ምን ይምሰል ነው መነጋገር ያለብን እንጂ ኢህአዴግ ይውረድ ኢህአዴግ አይውረድ አይደለም። ሂደቱ እንዴት ፌር ይሁን፣ እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስት ለማድረግ ምናምን እንደዛ ወደዛ የሚያስካሄድ ነገርም የለም። ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ማለት ይህ ስህተት ነው።
ህወሓት ኢህአዴግ ከስልጣን መውረዱ የግድ መሆን አለበት የሚሉት ዶክተር አረጋዊ በበኩላቸው እርሱ ካልወረደ በኢትዮጵያ ምድር ለውጥ አይመጣም የሚለውን ሀሳባቸውን አጠንክረው ይዛሉ። የሽግግር መንግስቱ እንዴት ይቋቋም በሚለው ላይም አስተያየታቸውን ሰጥተዋል።
ማንም ሊያቋቋምለት አይችልም። የራሱ ስርዓት የራሱ መንግስት በውክልና የሚሆን ነገር አይደለም። ራሱ ታግሎ ህዝቡ እሱን የሚወክሉ ሊቃን ፈጥሮ መርጦ መንግስቱንም ያቋቁማል። ስለዚህ ብዙ ሰዎች በተለይ በውጭ ሀገር ያለ ነው የውጭ መንግስታትን ባካችሁ እርዱን፣ ባካችሁ እንደዚህ አርጉ ብሎ መለመን አለ። ይህ ግን የማይሆን መሆኑ 25 ዓመት አይተነዋል። ስለዚህ አሁን የቀረው እና ወሳኝንም የሚሆነው ራሱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በወኪሎቹ አማካይነት ልሂቃኖቹን ወደፊት አምጥቶ የሚፈልገውን ነገር የሚፈልገውን ስርዓት ነግሮ አስደምጦ ያ በተቀናጀ ሁኔታ የሚፈጠርበት ሁኔታ መፍጠር ነው። በይበልጥ ደግሞ ከባለፈው ከጎረቤቶቻችን የነበረው እንቅስቃሴ ከግብፅም ይሁን ከቱኒዚያም ይሁን ከየመንም ይሁን ያሉት ሁኔታዎችን በቅጡ አይተን በየመን ያለው መዳከም፣ እርስ በርስ ጦርነት፣ በግብፅ ያለው የወታደራዊ አገዛዝ፣ በቱኒዚያ ያለው የተሻለ የህዝብ አስተዳደር ከነዚህ በጎም ይሁን መጥፎ ተሞክሮዎች ሰብስበን በሀገራችን ህዝባዊ ዲሞክራሲያዊ ስርዓት ለመመስረት የማይቻል አይደለም።
በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ።
ይህንን ሀሳብ የምታቀርብለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችያለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው አስበው። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግብ ብሆን ኖሮ በር ነበር እንደማለት ብዬ ነው መወስቶ። በቃ እርግብ አይደለሁም፣ አልሆንምም፣ አልበርምም ማለት። ማንኛውም አምባገነን ስርዓት ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትዩ እሺ ካለ አምባገነን አይደለም ማለት ነው። አሁን አስብ የሶሪያውን መሪ ይሄ ይሄ ሁሉ እልቂት እየተፈጠረ ያለው ሽግግር መንግስት አቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶ ሺህ የሚቆጠሩ ሰዎች ህይወት እያለቀ ያለበት ሁኔታ ነው። መንግስቱ ኃይለማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው። ሌሎችንም ማየት የሊቢያውን ልታየት ትችላለች። ቱቦ ስር እንኳን ሆነው በቃ አላሉም። እና አምባገነኖች እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያንን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው።
ለዶክተር አረጋይ በርሄ ኢህአዴግ 100% የህዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የህዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር።
ሀቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት 100% ህዝቡ ደግፎናል እና 100% የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነው ምንድን ነው? 100% የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ 100% የሚባለው ድጋፍ የት አለ? እንኳንና 100% 1% የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል። የህወሀት መሪዎች ያካተተ ቢሆንም ከሌሎች ብሔሮችና ብሔረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው ባለፎቆች፣ ልጆቻቸው ውጭ የሚያስተምሩ የሚያሳክሙ፣ የደላቸው ያለ ቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ፣ በቃን፣ እንግዲህ አንመለስም፣ ልቀቁ፣ ራሳችን የመረጥነው ህዝብ ነው የምንመሰርተው፣ ስልጣን ላይ የምናወጣው እያለ ነው ያለው።
የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል።
የሀገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ፣ ከኮራፕሽን የጸዱ እንዲሆኑ፣ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንስቲትዩሽናላይዜሽን የዲሞክራሲ ተቋሞች ስለዚህ እንደዚህ እየፈጠር ነው የምናስተካክለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋው መምራት አቅቶታል አላለም። ጥያቄ ነው እያነሳ ያለው፣ እንደዚህ ይደረግልን፣ እንደዚህ እየደረግልን። ይሄ ኤክስትሪሚስት የሚያነሱት ለምሳሌ ባንዲራ ላይ ያለመቀበል ምናምን በጣም ጥቂቶች ናቸው። ደግሞ እነሱ መመታት ነው ያለባቸው፣ እንዲሸነፍ ነው ማድረግ ያለብን እንጂ ለእነሱ ተብሎ መንግስት አይወርድም። ምክንያቱም አሁን እኔ ለምሳሌ ፌዴራሊስት የሆነ አስተሳሰብ ነው የምቀበለው። በዛ መልኩ ነው ኢትዮጵያ ውስጥ መኖር የምችለው። ይሄ ሌላው ብሔር እንትን አልቀበልም የሚል ኃይል ወደ መንግስት አይደለም ጥያቄ እንዲያነሳ እንኳን አልፈቅድም፣ በዚህ መልኩ ማለት ነው። ግን ያው እንግዲህ ምንም ማድረግ ስለማይቻል ነው እያነሳ ያለው። ስለዚህ ወደዛ የሚያስኬድ ነገር የለም። የሽግግር መንግስት የምናምን የሚባል ያን ያህል እንትን ያለበት የለም። ቢኖርም ነው የምልሽ እንደዛ አይነት ችግር ካለም ፕሮሰሱ ነው ማስተካከል እንጂ ኢሚዲየት መጥቶ የሆነ ውጭውን አሁን ለምሳሌ ዶክተር አረጋዊ የሚያነሳው ከሌሎች ብሎ እኔ በጣም አደንቀው ሰው ነው እሱ ካለኝ ታሪክ በትግል ውስጥ ምናምን የነበረበት ግን አሁን እዛ ቁጭ ብሎ የሽግግር መንግስት አቋቁሞ መጥቶ ሊመራን ነው። ከዛ አሁን ባለው አመለካከት የኢትዮጵያ ሕዝብ ይቀበለዋል ኢሚዲየት። ከዛ ተነስቶ ከአሜሪካም ከስዊዘርላንድ ወይም ከሆላንድ መጥቶ ቤተ መንግስት ሊገባ ነው የሚያስበው። በዛ መልኩ ዲሞክራታይዝ ያደርገዋል ሂደቱ ካልተስተካከለ ኢሚዲየት መጥቶ የሽግግር መንግስት ተቋቁሞ ዲሞክራታይዝ ያደርገዋል እንደዛ ነው ብለው የሚያነሱ እነሱ ምንድን ነው ጀስቲፊኬሽን ናቸው የሚያብራሩት የሚያመጡት ነገር ምንድን ነው? ሂሬንዘር ያሉ ጥያቄ የሚያነሱ ተሰብስበው መንግስት ያቋቁማል የሽግግር መንግስት በቃ ዲሞክራሲ ይመጣል ብለው ነው የሚያስቡ። በዛ መልኩ ይሆናል። ምንም ለውጥ ሊኖረው አይችልም። ሂደቱ ህዝብ ድርጅቶች፣ የምሁራን፣ የወጣቶች መድረኮች፣ ፎረሞች ምናምን ይኖሩና በዚህ ሂደት ሁኔታውን ማመቻቸት ዜጎች የመሰላቸው እንዲናገሩ፣ እንዲጽፉ፣ እንዲደራጁ መንግስት ላይ ተጽዕኖ እንዲፈጥሩ በሂደት ህዝቡ ደግሞ መንግስት ላይ እምነት የሌለው እንደሆነ እየገለጸ እያመነ ከዛ ለማን እንዲመርጥ ኢህአዴግ የሚያወርድ ከሆነ ሌላ ከሱ የበለጠ ዲሞክራቲክ የሆነ ቫልዩ ሴቶች ያሉት ፓርቲ አመራርም በዛው ልክ ያሉበት እነማን እንደሚመጡ የሚያይበት የሚያውቅበት ስለዚህ ከኢህአዴግ ይሄ ይሻለኛል ብሎ የሚያምንበትና ወደ መንግስት ሲመጣም የሚቀበልበት እየፈጠርን ስንሄድ ሂደቱ ማመቻቸት በዛ መልክ ኢህአዴግ የሚቀይር ከሆነ ሊቀይር ይችላል። በኋላ ከሆነ ከአምስት ዓመት በኋላ በዛ በፎርማል እንትኑ ማለት ነው ኢህአዴግ ነው የሚሻለኝ ካየኋቸው ኃይሎች ኢህአዴግ ነው የሚሻለኝ የሚለው ካለ ደግሞ ይላል። ግን ፕሮሰሱ አሁን ባለፉ ምርጫዎች ለምሳሌ ካሁን 100% ያሸነፍበት ኢህአዴግ የነበረ ሂደት አይነት ከሆነ ዲሞክራቲክ አይደለም። ኢህአዴግ በብዙ መልኩ ለሱ በሚመቸው መልኩ ስለሚመራው ደስት እሱ ብቻ ነው አማራጭ ሆኖ የሚታይ። ስለዚህ ሌላ አማራጭ ስላላየ ኢህአዴግ ይመርጣል። ህዝቡ ግን ሌላ አማራጭ እያየ ኢህአዴግ ነው የተሻለ ብሎ ከሆነ ሌጅትሜት ሊሆናል፣ ኢህአዴግ ይቀጥላል።
የቀድሞ የፓርላማ አባል አቶ ግርማ ሰይፉ የሽግግር መንግስት ማቋቋም የሚለውን ሀሳብ ምክንያት አስቀምጠው ቢቃወሙም የኢህአዴግ መንግስት ባለበት ሁኔታ የስርዓት ማስተካከያ ነው የሚያስፈልገው በሚለው የአቶ ጌታቸው አረጋዊ ሀሳብ ግን አይስማሙም።
አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት መመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም አሁን ያለው ስርዓት። ስለዚህ ይህንን ስርዓት ቀጥሎ አክሞ ምናምን አቆይቶ ለውጡ ያመጣል ብሎ ማሰብም ስህተት ነው የሚሆነው። ስህተት የሚሆነው እንዴት ነው? ራሱ የፈጠረውን ችግር ራሱ ጥሩ ነገር እሰራለሁ ብሎ የሰራውን ስህተት ራሱ ለማረም የሚችልበት የአስተሳሰብ ደረጃ ላይ የደረሱ አይደለም። ምናልባትም ይሄ ተፈጥሯዊም ጭምር ነው። አንዳንድ ጊዜ አንዳንድ ነገሮችን አንቺ ስትሞክሪያቸው ከተሳሳትሽ ሌላ ሰው ሊያየውና ሊያስተካክለው የሚችልበት ሁኔታ ይኖራል። እኔ የምለው ያለሁት ምንድን ነው፣ ይሄ አሁን የፈጠረውን ችግር ራሱ ኢህአዴግ ነው የሚፈታልኝ የሚል ከሆነ የኢትዮጵያ ሕዝብ ለኢህአዴግ መልሶ ይስጠው ስልጣኑን። ግን ይህንን ስልጣኑን የኢትዮጵያ ሕዝብ እንዲሰጠው ግን ያልተጭበረበረ ትክክለኛ የሆነ ምርጫ የሚካሄድበትን መድረክ መፍጠር አለበት ነው መሆን ያለበት እያልኩ ያለሁት እንጂ ኢህአዴግማ ይሄንን እንትን ሊፈታ አይችልም። ሊፈታም ስለማይችል ነው በራሱ ሰዎች ተባብረው ይህን ችግር እንዴት እንፍታ የሚል የሽግግር ሀሳብ መኖር ያለበት። እኔ ያዋጣል ብዬ የማስበው የምመክረውም አንደኛ የኢትዮጵያ ህዝብ ይሄ መንግስት አሁን የጀመረውን የተፈጠረውን ችግር መፍታት የሚያስችል ቁመና የሌለው መሆኑን ተረድቶ አሁን የጀመረውን ጫና አጠንክሮ መቀጠል አለበት። ጫናውን አጠንክሮ መቀጠል አለበት ሲባል በተቻለ መጠን የሰው ልጅ ሳይሞት ነው። እስካሁን ሰላማዊ ሰልፍ የወጡ ሰዎች ሰው ገድለዋል የሚባል አልሰማሁኝም። ሰው እየገደለ ያለው መንግስት ነው። መንግስት ከዚህ እንትኑ መታቀብ ይኖርበታል። ህዝቡ ግን ጥያቄውን ልክም ይሁን ልክም አይሁን የፈለገውን ከሰማይ በታች ሊጠየቁ የሚችሉ ነገሮችን በሙሉ ለመጠየቅ መብት ያለው መሆኑን አውቆ ይህንን ጥያቄዎቹን በተከታታይ በማቅረብ ጫና ማድረግ አለበት መንግስት ነው። ተቃዋሚ ፓርቲዎች ደግሞ ራሳቸውን ማዘጋጀት አለባቸው። አሁን ይህንን ጥያቄ ስትጠይቅኝ ቴሌቪዥን ከመቀየሬ በፊት በቴሌቪዥን የሆነ ነገር እያየሁ ነበር እና ቀልደኛ የሆኑ ፓርቲዎች አሉ እኛ ሀገር ውስጥ። እነዚህ ቀልደኛ ፓርቲዎች አንድም አባል ሳይኖራቸው አባላቶቻችን ከዚህ እንዲታቀቡ እንሰራለን ይሉሻል። ምንም እኮ አባል የላቸው። ስለዚህ ከእንደዚህ አይነት ፌዘኛ የፖለቲካ ጨዋታ ወጥተው የእውነት ለኢትዮጵያ ፖለቲካ ለውጥ ሊያመጡ የሚችሉ የፖለቲካ ፓርቲዎች የሚደራጁበት የፖለቲካ ምህዳር መፈጠር ይኖርበታል። እየተጠየቀ ያለው በጣም ከባድ ጥያቄ አይደለም። እየተጠየቀ ያለው ህገ መንግስት ላይ የተቀመጡትን የዜጎችን የመደራጀት መብት እንዲያከብር፣ የንግግር ነጻነት እንዲያከብር፣ አላግባብ ያሰራቸውን ሰዎች በመፍታት የፖለቲካ ሜዳውን ለሁሉም እኩል የሆነ ማድረግ ይኖርበታል። ይህንን በሚያደርግበት ጊዜ ይቅርብህ ያለው መጥፎ ስራዎቹን ነው። ማፈንህን ተው፣ በደህንነት ዜጎችን ማሳለፍ ተው፣ ፓርቲ የሚደግፉ ሰዎችን በግብር ማስጨነቅ ተው። ትክክል ያልሆኑ በይፋ የምናውቃቸው ግን አላደረግኩም እያለ የሚክዳቸው ነገር ግን እያደረጋቸው ያሉትን ነገሮች ነው እንዲያቆም እየጠየቅን ያለ ነው። ልጆቻችንን አንድ ነገር ሲያጠፉ የምንመክረውን አይነት ምክር ነው አሁን መንግስትን እየመከርን ያለ ነው። ምክንያቱም አሁን እያሳየ ያለው ጸባይ የልጅ የሆነ ስለመጣብን ማለት ነው። ስለዚህ የሚያጠፋቸውን ነገሮች እንዲያቆም ነው የሚጠበቅበት። ስለዚህ ሁሉም በዚሁ መስመር የምንሰራ ቢሆን መንግስትም ጫና ውስጥ ገብቶ ይህንን ነገር ለመቀበል ይገደዳል። ይህንን የማይቀበል ከሆነ ግን የግዱ ያኛውን ይቀበለዋል። በግድ መቀየር የሚባለውን ነገር ይቀበለዋል ብዬ ነው ማምን ሆኔ።
ዶክተር አረጋይ በርሄ በበኩላቸው የሽግግር መንግስት ማቋቋም የሚለውን ሀሳብ በሁለት የተለያየ ምክንያት ለማይቀበሉት አስተያየት ሰጪዎች እና የኢህአዴግ ስርዓትም ባለበት ሁኔታ መሻሻል ይችላል በሚለው ሀሳብ ላይ አስተያየት ይሰጣሉ።
አንደኛ ነገር ህዝቡ በቃኝ የኢህአዴግ አገዛዝ ብሏል። መቼ ብትይኝ በ1997 ዓመተ ምህረት ለምሳሌ ብናይ 1 ሚሊዮን ህዝብ ሰልፍ ወጥቶ ነው በቃኝ ያለው። ከዛም ቀጥሎ እንግዲህ ሌላው እናሳጥረውና አሁን ያለው ሁኔታ ሙሉ የኢትዮጵያ ህዝብ በሙሉ ከዳር እስከ ዳር ተነሳስቶ በቃኝ ያለ ነው። ለዚህም እየተጨፈጨፈ ነው። ተደብድቦ ታስሮ በየቤቱ እንዲቆይ የተደረገበት ሁኔታ ነው ያለው። ስለዚህ ይሄ መንግስት ይተካ ማለት የመላው የኢትዮጵያ ህዝብ ጥያቄ ነው። የህዝቡ ጥያቄ ስለሆነ መቀበል ያለብን ይመስለኛል። የሽግግር መንግስት እንዴት ነው የሚቋቋመው? እነማን ናቸው የሚያቋቁሙት? የሚል ጥያቄ ያስቸገራቸው ሰዎች ካሉ ደግሞ መልሱ ቀላል ነው። የሽግግር መንግስት እንዳውም ከማን ነው መምጣት ያለበት? ለሀገሪቱ ሀሳቢ ከሆነ ከኢህአዴግም መምጣት ነበረበት። የሽግግር መንግስት ይቋቋም ማለት ደግሞ የኢህአዴግን ስልጣን ወርዶ ያኔ የሚፈጠረው ስብስብ የሚመራው ስርዓት ይፈጠራል ማለት ነው። ይሄ ማለት ደግሞ በዛ በሽግግር ወቅት ኢህአዴግም ከፈለገ ሊሳተፍ ይችላል። ግን አሁን እድሉን እያጠበበው ነው፣ ለራሱ ለመሳተፍም እድሉንም እያጠበበው ነው። ሆኖም ግን አገሪቱ በሰላም እንድትሸጋገር ወደ ተረጋጋ ስርዓተ መንግስት እንድትገባ ቢሳተፍም እንደ አማራጭ ልናየው እንችላለን። አለዚያ ግን እነዚህ እስካሁን ሲታገሉ የቆዩ ኃይሎች መልክ ያለው ስብስብ ፈጥረው የሽግግር ጊዜያዊ ነው ማለት ነው የመሸጋገሪያ መንግስት ሊፈጥሩ ይችላሉ። ይሄ ደግሞ ከየትም ሀገር ተሞክሮ ለን ሀብታም ተሞክሮ ስላለን ያንን ተሞክሮ ተግባር ላይ ማዋል የሚቻል ይመስለኛል። ውጭ ያሉ ኃይሎች ላይ ደግሞ አገሪቱ ውስጥ ለሚደረገው እንቅስቃሴ አስተዋጽኦ እያደረጉ ያሉ ኃይሎች ናቸው። እነዚህ ኃይሎች አገራቸው መግባት ስላልቻሉ መንግስት በሚፈጥረው ተጽዕኖ ምክንያት ውጭ እንዲኖሩ የተገደዱ ኃይሎች ናቸው እንጂ የሀገራቸው ሁኔታ የማይከታተሉ የማያውቁ ከህዝቡ ጋር ቀጥተኛ ግንኙነት የሌላቸው ሆነው እንዳልሆኑ ላረጋግጥ ወዳለሁ። ኢህአዴግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል፣ ከህዝብ ቀርቦለታል፣ ከተለያዩ ድርጅቶች ቀርቦለታል። ግን አልተቀበለውም፣ ረግጦት አልፎታል። ስለዚህ ዘለዓለም ኢህአዴግ እየጠየቁ መኖር ከሞኝነት የሚያስቆጥር ይመስለኛል። ወይም ደግሞ በሌላ አቅጣጫ ስናየው የኢህአዴግን እድሜ ለመቀጠል የሚደረግ ስራ ሊሆን ይችላል። ስለዚህ ይሄ መንግስት ራሱም እንዳመነበት በስብሰዋል። ሌሎች ሀገሮች እኮ የመንግስትን እድሜ ገድበው ህገ መንግስታቸው ላይ የሚያሰፍሩት ለምሳሌ 4 ዓመት ወይም 8 ዓመት ከዛ በላይ መሄድ የለበትም ብለው ገደብ ሰርተው የሚሄድበት እኮ ያለ ምክንያት አይደለም። ምክንያቱም ስልጣን ላይ መቆየት ምን አይነት ተጽዕኖ እንደሚፈጥር ባለስልጣኖቹን ምንኛ እንደሚያባልግ በደንብ ጠንቅቀው ስላወቁት ነው። ኢህአዴግ ደግሞ 25 ዓመት ነው ስልጣን ላይ ያለው። ስለዚህ ይሄ ራሱ ባመነበት የበሰበሰ መንግስት ይቀጥል ማለት ሌላ አባዜ ያለው ነገር ካልሆነ በስተቀር ለኢትዮጵያ ሕዝብ ይጠቅማል ብሎ ማሰቡ እና ሀገራችንን ሰላም ያመጣል ብሎ ማሰቡ ትክክል አይመስለኝም።
የጋራ እንቅስቃሴ ለአዲስቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ።
የአገሮች ችግር ሁላችን እንደምናቃለን ማለት ነው። እና ለኦባማ ያሰላለፍነን መልእክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦሬዲ ምን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር የጠቀስን ምንድን ነው? ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የሚደገፍ ስለሆነ አሜሪካዎች አላፊነት አላቸው። ኢትዮጵያን ፕሮብለም ውስጥ እንዲገባ፣ ችግር ውስጥ እንዲገባ ነገሮቹ ከቁጥጥር ውጭ ሳይሆን በፊት ያለን ፖሊሲ መለወጥ አለበት።
ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ 100 ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል። በተነሱት ጥያቄዎች ላይ አስተያየት የሰጡኝን አራቱንም እንግዶች እያመሰገንኩ በቀጣይም በሌሎች የሀገሪቱ ጉዳዮች ላይ ያላቸውን ሀሳብ ይዤ ለመመለስ ጥረት አደርጋለሁ። ጽዮን ግርማ ለአሜሪካ ድምጽ ሬዲዮ ጣቢያ ዋሽንግተን ዲሲ።
ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን አንሸራሽሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ በ6080 እና በ15580 ኪሎ ሄርትዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትዝ ላይ ማለን። ጽዮን ግርማና ሰለሞን አባተንን በዚህ ምሽት አብረናችሁ ያለነው። ከመሰናበታችን በፊት ከባልደረባዬ ከሱራፌል ሽፈራው ከዲጄ ፋትሱ ግብዣዎች አንድ ጣል ላድርግላችሁ። ዘ ስክሪፕት ከሚጫወቱት ሆል ኦፍ ፌምን ነው። Yeah, you can be the greatest, you can be the best, you can be the King Kong banging on your chest. You can beat the world, you can beat the war, you can talk the guy, go banging on his door. You can throw your hands up, you can beat the clock, yeah. You can move a mountain, you can break rocks. You can be a master, don't wait for luck. Dedicate yourself and you go find yourself. Standing in the Hall of Fame, yeah. And the world's gonna know your name. አሁን የማጠቃለያ ዜና ይነበባል። በማዕከላዊ ሶማሊያ የፑንትላንድ ራስ ገዝ ክልል ከተማ ገልካዩ ነዋሪዎችና ባለሥልጣኖች ዛሬ ሁለት ፍንዳታዎች የከንቲባውና የሌሎች ባለሥልጣኖች ጽህፈት ቤቶች ያሉበትን የመንግሥት ሕንፃ ኢላማ ማድረጋቸውን ገልጸዋል። የዩናይትድ ስቴትስ ጂምኒስት ሳይመን ባይልስ በዛሬው የኦሊምፒክ ውድድር መዝጊያ ሥነ ሥርዓት ላይ የአሜሪካን ባንዲራ እንዲሸከም በአሜሪካ አትሌቶች ተመርጧል። በያዝነው ዓመት ውድድር 4 የወርቅ መዳሊያዎች እና 1 ነሐስ ያገኘው ባይልስ ውሳኔውን ትልቅ ክብር በማለት በደስታ ተቀብሎታል። በዛሬው የመጨረሻ ኦሊምፒክ ውድድር የወንዶች ቅርጫት ኳስና የወንዶች ማራቶን ውድድር የሚገኙባቸው የ12 የወርቅ መዳሊያ ውድድሮች ይካሄዳሉ። ኬንያዊ ኤሉድ ኪፕቾጌ በወንዶች ማራቶን የወርቅ መዳሊያ አሸንፏል። የአሜሪካው አናተኛ ተወዳዳሪ ራያን ሎጅቴ በሪዮ ደ ጄኔሮ ቤንዚን ማደያ ላይ እሱና ሶስት ሌሎች የውድድር አባላት ጠመንጃ ተደቅኖብን ተዘርፈናል በማለት አጋኖ መናገሩን አምኖ ተቀብሎ ይቅርታ ጠይቋል። ሆኖም አልዋሸሁም ብሏል። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ እንዲሁም አቀናባሪዎቹ ስም እንሰናበታችኋለን። አብረናችሁ የቆየነው ጽዮን ግርማና ሰለሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.